The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኦሮሚያና በሶማሌ ያለውን ጨምሮ በአገሪቱ የሚታዩ ግጭቶችን ለመፍታት የፌዴራልና የክልሉ የጸጥታና የደህንነት ሥራዎች በአንድ እዝ ስር እንዲታጠፉ መደረጉን የመከላከያ ሚኒስትሩ ሲራጅ ፈጌሳ አስታወቁ።
አንደኛ እነኚህ ዋና ዋና ችግር ያለባቸው መንገዶች በትክክል የመለየት በእነኚህ የፌዴራል የጸጥታ አካላትና የክልል የጸጥታ አካላትም በተመረጡ ቦታዎች ላይ የኃይል ስምሪት አድርጎ ሰላማቸው እንዲጠበቅ የማድረግ ሥራዎች ተሰርተዋል።
አድማጮች፣ የዚህ ሙሉ ዘገባ በምሽቱ አብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። ዛሬ አርብ ጥር 4 2010 ዓ.ም ነው። አስተናጋጆቻችሁ አዲሱ አበበና
ሰለሞን ክፍሌ እንሆናለን። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። አሁን በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ።
ፕሬዚደንት ዶናልድ ትራምፕ በሄይቲና በአፍሪካውያን ስደተኞች ላይ የሰነዘሩትን ዘለፋና ጠያፍ አነጋገር ዓለም በእጅጉ አስቆጥቷል። ፕሬዚዳንቱ ትናንት ሐሙስ ኢሚግሬሽንን በሚመለከት ስለ ሄይቲና አፍሪካውያን ስደተኞች የተናገሩት አሳፋሪ ቃል በዋይት ሀውስ የነበሩትን የምክር ቤት አባላት ሳይቀር በከፍተኛ ሁኔታ አስደንግጠዋል፣ አሳፍሯል። የዋሽንግተን ፖስት፣ የኒውዮርክና የሲኤንኤን ታዝ ዘጋቢዎች በተገኙበት ትራምፕ ንግግራቸውን ሲጀምሩ በመሰረቱ ከእነዚህ ደሃና ቆሻሻ አገሮች የሚመጡ ስደተኞችን ለምንድን ነው የምንቀበለው ነበር ያሉት። ከትናንት በስቲያ ረቡዕ የኖርዌውን ጠቅላይ ሚኒስትር በዋይት ሀውስ ያስተናግዱት ትራምፕ በዚሁ ንግግራቸው ዩናይትድ ስቴትስ እንደ ኖርዌ ከመሳሰሉ አገሮች ነው ሰዎችን ማስገባት ወይም መቀበል ያለባት ብለዋል። የአፍሪካ ህብረት በዚህ የፕሬዚዳንት ዶናልድ ትራምፕ ንግግር መደነቁን አስመልክቶ የህብረቱ ቃል አቀባይ ኤባ ካሎንዶ ስንት አፍሪካውያን ወደ ዩናይትድ ስቴትስ በባርነት እንደገቡ ያለውን ታሪካዊ ሀቅ አስታውሰው የሚስተር ትራምፕ አነጋገር ግን በተለያዩ የዓለም ህዝቦች የተገነባቸውን የዩናይትድ ስቴትስ ኦፍ አሜሪካ የብዙሃን አገር ታሪካዊነት የሚቃረን መግለጫ መሆኑን ለአሶሺየትድ ፕሬስ ተናግረዋል። የትራምፕ አነጋገር ጸያፍና አሳፋሪ ነው ያለው ደግሞ የደቡብ አፍሪካው ብሔራዊ ኮንግረስ ኤኤንሲ ነው። ሄይቲ በበኩሏ አገሯ ላይ ያሉት የዩናይትድ ስቴትስ አምባሳደር በዚህ የፕሬዚዳንት ትራምፕ አነጋገር ላይ ማብራሪያ እንዲያቀርቡ ጠይቃለች። ትራምፕ ዛሬ አርብ ማለዳ ላይ በትዊተራቸው እንዳስታወቁት በኢሚግሬሽን መግለጫቸው የአፍሪካና የሄይቲን ህዝቦች በሚመለከት አንድም ጸያፍ ቃል እንዳልተጠቀሙ አስተባብለዋል። እርግጥ ነው ይላሉ ትራምፕ፣ ቃላቱ ከባድ ናቸው። ዳሩ ግን አሁን እየተነገሩ ያሉትን ቃላት አይደለም የተጠቀምኩት። ስለ ሄይቲ በሌላ ትዊተር በጻፉት ቃል ደግሞ ሄይቲን አሁን ባለችበትና በዛሬቱ ሄይቲ ከነ ድህነቷ ከነ መላ ችግሯ ከመግለጥ ያለፈ ትርፍ ቃል አልወጣኝም ብለዋል። የፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን መግለጫ ትናንት ሐሙስ ነው ይፋ የተደረገው።
ምስራቃዊ ሊቢያ ውስጥ የሚገኙ ባለሥልጣናት ከኤርትራ ከኢትዮጵያና ከሶማሊያ የተሰደዱ 81 ፍልሰተኞችን ትላንት ሐሙስ እስር ቤት ማስገባታቸውና ከአገርም ሊያባረሯቸው መሆኑ ተገልጿል። ፍልሰተኞቹ ወደ አውሮፓ ሊያቀኑ የነበረ እቅዳቸው ባለመሳካቱ ከአሸጋጋሪዎች ያመለጡ መሆናቸውም ታውቋል። የፍልሰተኞቹን መታሰር ለባለሥልጣን ያስታወቁት ቤንጋዚ ውስጥ የሚገኝ የአንድ መስጊድ ኢማም ሲሆኑ የታሰሩት ሕገወጥ ፍልሰተኞች በሚታሰሩበት ቦታ መሆኑንና ወደ አገሮቻቸው እንዲመለሱ የሚደረጉ እንደሆነም ነው እኒሁ ኢማም ለባለሥልጣናቱ የተናገሩት። ወደ 120 ሺህ የሚጠጉ ፍልሰተኞች ብዙውን ጊዜ ወደ አውሮፓ የሚሻገሩት በሊቢያ በኩል እንደሆነ ይታወቃል። ባለፈው 2017ና ከዚያ ቀደም በነበረው በ2016 5686ና 2912 ፍልሰተኞች ናቸው ከምስራቅ ሊቢያ የተባረሩትና ወደ የሀገሮቻቸው እንዲመለሱ የተደረጉት። አንድ ቤንጋዚ እስር ቤት እንዳለ ቃሉን የሰጠ ኤርትራዊ ፍልሰተኛ እንደተናገረው ከሱዳን ለመውጣት ሲል 4000 ዶላር ከፍሏል። ወደ አውሮፓ ለማቅናት ሲል በሳራ በረሃ ከአሸጋጋሪዎች ጋር ተጉዞ ሲያበቃ በመጨረሻ መሸጋገሪያው መንገድ ተዘግቷል ተብሎ እንዲመለስ ሆኗል። ስራ ፍለጋ ወደ ጣሊያን ለመሄድ ነበር እቅዴ፣ ግን አልተሳካልኝም። ሀገራችን ላይ ባለው ፈላጭ ቆራጭ አገዛዝ በድህነት እየተሰቃየንን ብሏል ኤርትራዊው ፍልሰተኛ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት መስሪያ ቤት በቱኒዥያ በሚካሄደው ተቃውሞ የሚታሰሩት ሰዎች መብዛት እንዳሳሰበው ገለጠ። በሀገሪቱ ህዝባዊ ተቃውሞ የተነሳው በዋጋና በግብር ክፍያ መናር ምክንያት ነው። የአሜሪካ ድምፅ ራዲዮ ዘጋቢ ሊሳ ሽላይን ጄኔቫ ከሚገኘው የሰብአዊ መብት ጽህፈት ቤት የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
ባለፈው ሳምንት ማብቂያ የተጀመረው ተቃውሞ ግጭት በበለጠ እየተቀላቀለበት በመሆኑ የሚታሰሩት ሰዎች እየበዙ መሄዳቸው ተዘግቧል። ካለፈው ሰኞ አንስቶ ወደ 800 የሚጠጉ ሰዎች እንደታሰሩ፣ ከነሱም 200 የሚሆኑት ከ15 እስከ 20 ዕድሜ ክልል ውስጥ ያሉ መሆናቸውን የተባበሩት መንግስታት ድርጅት የሰብአዊ መብት መስሪያ ቤት ቃል አቀባይ ሮበርት ኮልቪል ጠቁመዋል።
We call on the authorities to ensure that people are not arrested in an arbitrary manner.
ሰዎች በዘፈቀደ እንዳይታሰሩ ለባለሥልጣኖች ጥሪ እናቀርባለን። የታሰሩትም ተገቢ አያያዝ እንዲደረግላቸው፣ የሚመሰረትባቸው ክስ ካለ በቅልጥፍና እንዲከናወን ወይም በፍጥነት እንዲለቀቁ፣ ተቃውሞቻቸውን በሰላም የማካሄድና የመሰብሰብ መብታቸው እንዳይነፈጋቸው ጥሪ እናቀርባለን።
እስካሁን ባለው ጊዜ የታሰሩት ሰዎች እንግልት የደረሰባቸው መሆኑን የሚገልጹ ዘገባዎች እንዳልደረሷቸው ኮልቪል ገልጸዋል።
ይሁንና ይህን ጉዳይ መከታተላችን አይቀርም፣ ምክንያቱም ከዚህ ቀደም በእስር ያሉ የተንገላቱ ሰዎች እንደነበሩ ዘገባዎች ገልጸውልናል። ስለሆነም በጥብቅ እንከታተላለን።
እንደ አውሮፓ አቆጣጠር በ2011 ዓ.ም የተካሄደው የአረብ ስፕሪንግ የሚል መጠሪያ ያተረፈው ህዝባዊ ንቅናቄ በመጪው እሁድ የሚታሰብበት ጊዜ ነው። በቱኒዥያ ተቃውሞ የሚያካሄዱት ሰዎች የአብዮቱ ዓላማ ግቡን አልመታም ይላሉ። በሳምንቱ መጨረሻ ላይ አብዮቱ ሲታሰብ ሁኔታዎች ከቁጥጥር ውጭ ሊሆኑ ይችላሉ የሚል ስጋት አለ። ሰልፈኞቹ ተቃውሟቸውን በሰላም እንዲያካሄዱ ማድረግ እንደሚያስፈልግ ኮልቪል አስገንዝበዋል።
ፕሬዚዳንት ዶናልድ ትራምፕ ወደ ሎንዶን ሊያደርጉ ያቀዱትን ጉዞ ሌሊቱን ባሰራጩት ትዊተር መሰረዛቸውን አስታወቁ። ጉዞዬን የሰረዝኩት ምርጥ ቦታ ላይ የነበረውን ውብ ኤምባሲ ለማይረባ ለትንሽ ገንዘብ የሸጠው የባራክ ኦባማ አስተዳደር ደጋፊ ባለመሆኔ ያን ኤምባሲ ለመመረቅ አልሄድም ብለዋል። ይሁንና የአሜሪካ መንግስት ስፍራውን ለአዲስ ኤምባሲ የገዛው እንደ አውሮፓ አቆጣጠር በ2008 ዓ.ም ባራክ ኦባማ ወደ ስልጣን ሳይመጡ መሆኑን ኤምባሲው በድረገጹ አመልክቷል። ፕሬዚዳንት ትራምፕ ወደ ሎንዶን ሊሄዱ ያቀዱት በየካቲት ወር ማብቂያ ላይ የሚከፈተውን አዲሱን ኤምባሲ እንደተገለጠው ለመመረቅና በዚያውም ከጠቅላይ ሚኒስትር ቴሬሳ ሜይ ጋርም ለመገናኘት ነበር። የአሁኑ ጉዞ ተሰርዟል ከሚል በቀር ቀነ ቀጠሮ ወይም የሚሄዱበት ቀን በውል አልታወቀም።
ሩሲያ ውስጥ የሚገኙና በዩናይትድ ስቴትስ የሚረዱ 9 መገናኛ አውታሮች ምናልባት የውጭ ሰላዮች ተደርገው ሳይፈረጁ አይቀርም ስትል ሩሲያ አስታወቀች። እርምጃው ዩናይትድ ስቴትስ ውስጥ ያለውና በክሬምሊን የሚደገፈው ቴሌቪዥን በዚያው መልክ በመፈረጁ ለዚያ አጸፋ መሆኑም ተገልጧል። የሩሲያ የፍትህ ሚኒስትር ትላንት ሐሙስ ለቪኦኤ እንዳስታወቀው እርምጃው ሬዲዮ ፍሪ ዩሮፕ፣ ሬዲዮ ሊበርቲና ሌሎች ሩሲያ ውስጥ የሚሰራጩ 7 የዜና አውታሮችን ሊመለከታቸው ይችላል። የሚኒስቴሩ መስሪያ ቤት በድረገጹ ባሰራጨው ተጨማሪ ዜና ለውጡ ወደፊት ሕግ ሆኖ ሊወጣ እንደሚችል የሚያመለክተውን መግለጫም አክሎበታል።
በመጨረሻም ዩናይትድ ስቴትስ በኢራን ላይ የተጣለውን ማዕቀብ በማጠናከር በ13 ግለሰቦች ተቋማት ከቴህራን ቦሊስቲክ ሚሳይሎች ጋር ግንኙነት ባላቸው 12 አካላት ላይ አዳዲስ ማዕቀቦችን ማሳለፏ ተገለጠ። ማዕቀቡ የቴህራን የሚሳይል ፕሮግራም ግቡን እንዲመታ የሚረዱትን ቻይናንና የተባበረው አረብ ኤሚሬቶችን የሚያጠቃልላል። ግለሰቦቹም ሆኑ ተቋማቱ በኢራኑ እስላማዊ አብዮታዊ ዘብ የሚባለውና በኢራን የሚታገዘው የሊባኖሱ አሸባሪ ቡድን ሄዝቦላ መሆናቸውም ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ
በምርመራው ብዙ አይነት የሰብአዊ መብት ጥሰት ይፈጸም ነበረ። ስለዚህ የሰብአዊ መብት ጥሰት የሚፈጽሙ መርማሪዎች ምን ያህል ተጠያቂ ሆነዋል? ከዚህ በኋላ ሌላ ቦታ ምናልባት የአማረ ህንፃ ውስጥ ሊገባ ይችላል ማዕከላዊ፣ እሱ ቁም ነገር አይደለም። እንደዛው መርማሪዎች የዛው አይነት የምርመራ ስልት የሚቀጥል ከሆነ ብዙ ብዙ ትርጉም ያለው አይደለም።
አቶ አመሀ መኮንን የእስረኞች ጠበቃ ናቸው። በጥያቄው መልስ ይመለሳሉ። አሁን የዕለቱ አብይ ርዕስ
በኦሮሚያና በሶማሌ ያለውን ጨምሮ በሀገሪቱ የሚታዩ ግጭቶችን ለመፍታት የፌዴራልና የክልሉ የጸጥታና የደህንነት ስራዎች በአንድ እዝ ስር እንዲታጠፉ መደረጉን የመከላከያ ሚኒስትሩ ሲራጅ ፈጌሳ አስታወቁ። የብሔራዊ ደህንነት ምክር ቤት ጽህፈት ቤት ኃላፊ የሆኑት ሚኒስትሩ ሰሞኑን እንዳስታወቁት ለአደጋ የተጋለጡ ዋና ዋና መንገዶችን በፌዴራልና በክልል የጸጥታ አካላት ቁጥጥር ስር እንዲገቡ ተደርጓል። እስክንድር ፍሬው
ሰሞኑን ለአገር ውስጥ ጋዜጠኞች በሰጡት መግለጫ ነው የመከላከያ ሚኒስትርና የብሔራዊ ደህንነት ምክር ቤት ጽህፈት ቤት ኃላፊ ሲራጅ ፈጌሳ ግጭቶች ስላሉባቸው የአገሪቱ አካባቢዎች የተናገሩት። እየተከሰቱ ያሉ ግጭቶች የዜጎችን የመንቀሳቀስ መብት ገድበው እንደነበር ሚኒስትሩ አስረድተዋል። በዚህ መነሻነትም በፌዴራልና በክልል ያሉ የጸጥታና የደህንነት ስራዎች በአንድ እዝ ስር እንዲሆኑ መደረጉን አብራርተዋል።
ዋና ዋና መንገዶችን በድንጋይና በተለያዩ ኬላዎች በመፍጠር በመስጋት እንቅስቃሴዎችን የመገደብ ሂደቶች ነበሩ የነበሩት። ይህን መነሻ በማድረግ የጸጥታ ምክር ቤት የተሰራው ስራ ምንድን ነው? አንደኛ እነኚህ ዋና ዋና ችግር ያለባቸው መንገዶች በትክክል የመለየት በእነኚህ የፌዴራል የጸጥታ አካላትና የክልል የጸጥታ አካላትን በተመረጡ ቦታዎች ላይ የኃይል ስምሪት አድርጎ ሰላማቸው እንዲጠበቅ የማድረግ ስራዎች ተሰርተዋል።
ሚኒስትሩ በዚሁ መግለጫ ህገወጥ ስላሏቸው ሰልፎችም ጠቅሰዋል።
በተለያዩ ቦታዎች የተለያዩ ሰበብ አስባቦችን በመፈለግ ህገወጥ ሰልፎች ነበሩ የነበሩት። እነኚህን ከአካባቢው ህብረተሰብና ጸጥታ አካላት ጋር በመሆን የማስቆም ወደ ትክክለኛው መንገድ ገብተው እንዲሄዱ የማድረግ ስራ መስራት ነበረ። ሌላው በትምህርት በከፍተኛ ትምህርት ተቋማት ባልተጠበቀ ሁኔታና ፍጥነት በተለይም በኦሮሚያ፣ በአማራ፣ በትግራይ በኋላም ድሬዳዋን ጨምሮ ከፍተኛ የሆነ ግጭቶች፣ አለመግባባቶች ትምህርት ቤቶች ውስጥ ከፍተኛ ትምህርት ተቋማት ላይ ተከስተው ነበር። ይሄን አንዱ ትልቁ ስራ ነበር የነበረው።
በተለይ በከፍተኛ ትምህርት ተቋማት የተከሰቱ ግጭቶች በሚኒስትሩ መግለጫ መዳሰሳቸውን የሀገር ውስጥ የመገናኛ ብዙሃን ዘገባዎች አመልክተዋል። በአማራ፣ በኦሮሚያ፣ በትግራይና በድሬዳዋ አስተዳደር በሚገኙ 19 ዩኒቨርሲቲዎች ውስጥ የጸጥታ ችግሮች መታየታቸውን፣ በአንዳንዶቹም የሰው ህይወት መጥፋቱን ያስታወሱት የመማር ማስተማር ሂደቱ ወደ ነበረበት ቢመለስም እስካሁን ወደ የዩኒቨርሲቲዎቹ ያልተመለሱ ተማሪዎች መኖራቸውንም ጠቅሰዋል። ያልተመለሱት ተማሪዎች እንዲመለሱም ጥረት እየተደረገ መሆኑን ጠቁመዋል። በፌዴራልና በክልል ያሉ የጸጥታና የደህንነት ስራዎች በአንድ እዝ ስር እንዲታቀፉ መደረጉ በአስቸኳይ ጊዜ አዋጁ ወቅት ከነበረው ሁኔታ በምን እንደሚለይ ሚኒስትሩ ስለመናገራቸው በዘገባዎቹ አልተመለከተም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሄይቲንና የአፍሪቃ ሀገሮችን በተመለከተ የተናገሩትን ጸያፍ ነገር አስመልክቶ ከተለያዩ ወገኖች የነቀፋ ምላሽ መሰንዘሩ ቀጥሏል። የቪኦኤው ማይክል ብራውን እና ሊሳ ሽላይን ደግሞ ከጂኒቫ ያጠናቀሯቸውን ዘገባዎች ቆንጅት ታዬ ጨምቃ ታቀርባለች።
ፕሬዚደንት ትራምፕ ትናንት ሐሙስ በዋይት ሀውስ ስለ ኢሚግሬሽን ጉዳይ በተካሄደ ስብሰባ ላይ ሄይቲን፣ ኤልሳልቫዶርንና የአፍሪካን ሀገሮች በጸያፍ ቃል ከእነዚህ ቁሻሻና ድሃ ሀገሮች የሚመጡትን ሁሉ ስለ ምንድን ነው የምንቀበለው ሲሉ የሰሟቸውን የዩናይትድ ስቴትስ የምክር ቤት አባላት ክው አድርገዋል። ፕሬዚደንቱ ይህንን ጸያፍ ነገር መናገራቸውን ደ ዋሽንግተን ፖስት፣ ደ ኒውዮርክ ታይምስ እና ሲኤንኤንን ጨምሮ ቀደም ብሎ የዘገቡ የተለያዩ የዜና ማሰራጫዎች እንዳሉት ፕሬዚደንቱ ይልቁኑ ረቡዕ ዕለት ዋይት ሀውስ የተቀበሏቸውን ጠቅላይ ሚኒስትር ሀገር ከሆነችው ከኖርዌይና ከሌሎች ሀገሮች በርከት አድርገን ማምጣት አለብን ማለታቸውን ጠቅሰዋል። ዘገባዎቹን አስመልክቶ ዋይት ሀውስ እስካሁን ማስተባበያ አልሰጠበትም። የፕሬዝደንቱን አነጋገር ከነቀፉት መካከል አንዷ የፍሎሪዳ ክፍለ ግዛት ሪፑብሊካን የኮንግረስ አባል ኢሊያና ሮስ ሊትነን ናቸው።
It really takes your breath away. It is incomprehensible that these words came out of the mouth of the president of the United States of America.
እንዲህ ያለው ቃል ከዩናይትድ ስቴትስ ፕሬዝዳንት አፍ መውጣቱ ሊገባኝ አይችልም። ሀገራችን ከአድሏዊነት ነጻ ሁሉን ሰው በፍትሃዊ መንገድ መያዝና የውጭ ሰዎችን መቀበል በሚል መርህ የተመሰረተች ነች። የነጻ ህዝብ ሀገር ፕሬዝዳንቱ ከሄይቲና ከሌሎችም ቁሻሻ ሀገሮች ማንንም እንዳይመጣብን ይላሉ። ቃሉን መናገር እንኳን ይከብደኛል። ግን ምንም ማድረግ አይቻልም። ከፕሬዝዳንቱ አፍ ነው የወጣው።
የቀድሞ የፍሎሪዳ ክፍለ ሀገር አገረ ገዢና ባለፈው ፕሬዝዳንታዊ ምርጫ ተፎካካሪ የነበሩት ጄብ ቡሽ በትዊተር ባሰራጩት አስተያየታቸው ፕሬዝዳንቱ ትክክለኛ ጥሩና አግባብነት ያለው የፖሊሲ ውሳኔ ላይ ለመድረስ አንድ እርምጃ ወደፊት ይጓዙና ለመግለጽ በሚያዳግት ምክንያት 10 እርምጃ ወደ ኋላ ይሄዳሉ ብለዋል። ይህንን ከመድረግ አንዴም ተቆጥበው አያውቁም ሲሉ ማክለዋል ጄብ ቡሽ። የዛሬ አነጋገራቸው እንዲያው ያፍ ወለምታ ስህተት እንጂ ቃላቶቹ በሚያሳዩት መጠን ጥላቻ የተመላበት ዘረኝነት የሚያመለክቱ እንደማይሆኑ ተስፋ አድርጋለሁ ብለዋል ጄብ ቡሽ በትዊተር መልእክታቸው። የቀድሞ የሄይቲ ጠቅላይ ሚኒስትር ሎራን ላሞት በበኩላቸው በትዊተር ደመቅ አድርገው ሲጽፉ ትራምፕ ማፈር አለበት ብለዋል። ዛሬ የዓለም ህዝብ ከመንግስቱም የወረደ ነገር ሰማ። ፈጽሞ ተቀባይነት የሌለውና ካለ ምክንያት የተሰነዘረ ቃል ነው ብለዋል የቀድሞ የሄይቲ ጠቅላይ ሚኒስትር። ከዚያም በላይ በአሜሪካ ዘመናዊ ታሪክ በአንድም ፕሬዝዳንት ተደርጎ የማያውቅ ንቀትና ድንቁርናም ጭምር ነው መቆም አለበት ብለዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮም የፕሬዝዳንቱን አነጋገር አስደንጋጭና አሳፋሪ ሲል አጥብቆ ነቅፎታል። የመንግስታቱ ድርጅት የሰብአዊ መብት ጽህፈት ቤት ቃል አቀባይ ሩፐርት ኮልቪል የሚስተር ትራምፕ አነጋገር ዘረኝነት መሆኑ ግልጽ ነው ብለዋል።
You cannot dismiss entire countries and continents as shitholes.
ህዝቦቻቸው ነጮች ያልሆኑ ሀገሮችንና አህጉሮች እንዳሉ ቁሻሾች ደሆች ብሎ ፈርጆ እንዳይመጡብን ማለት አይቻለም። ኖርዌይን በተመለከተም የተናገሩት በጎ አስተያየት ራሱ ያስተሳሰብ ስረ መሰረታቸውን በደንብ ቁልጭ አድርጎ የሚያሳይ ነው።
ካሁን ቀደምም ሚስተር ትራምፕ ድንበር አቋርጠው የሚገቡ ሜክሲኮውያንን አስገድደው የሚደፍሩ ማለታቸውንና የአንድ እጅግ ጽንፈኛ የሆነ የብሪታንያ ቡድን ጸረ የእስልምና ሃይማኖት ተከታዮች ፕሮፓጋንዳ በትዊተራቸው ደግሞ ማሰራጨታቸውን ያስታወሱት የተባበሩት መንግስታት ድርጅቱ የሰብአዊ መብት ቢሮ ቃል አቀባይ ህዝቦችን በትውልድ ሀገራቸው ወይም በሃይማኖታቸው አንድ ላይ ተቅልሎ ኢላማ የሚያደርግ የፖሊሲ ሐሳብ መሰንዘር ዓለም አቀፋዊ እሴቶችን የሚጻረር ነው ብለዋል።
So this isn't just a story about vulgar language, it's about opening the door to
ጸያፍ አነጋገር ስለመጠቀም ብቻ አይደለም ለስብዕና መጥፎ ገጽታ በር የመክፈት ጭምር እንጂ የብዙዎችን ህይወት ሊያመሰቃቀል ሊያወድም ጭምር የሚችለውን ዘረኝነት መጤጠልነትን መደገፍና ማበረታታት ነው።
የዩናይትድ ስቴትስን ፕሬዝዳንት በሚያክል ከፍተኛ የፖለቲካ መሪ አፍ የሚወጡ አነጋገሮች ጎጂና አደገኛ መዘዝ ሊያስከትሉ ይችላሉ ብለዋል ሩፐርት ኮልቪል። ፕሬዝዳንት ትራምፕ ነቀፋ ያስከተለ ያለውን ቃል የተናገሩት ቁጥራቸው ወደ 800 ሺህ የሚገመት በልጅነት ዩናይትድ ስቴትስ የመጡ የውጭ ሀገር ሰዎች እንዳይባረሩ የሚያስችል የሁለቱ ፓርቲዎች የኢሚግሬሽን ስምምነት ላይ ለመድረስ ከኮንግረስ መሪዎች ጋር በተደረገ ስብሰባ ላይ ነው። ካሁን ቀደም የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ዘይድ ራአድ አልሁሴን የነዚህ ድሪመርስ ባለህልሞች ተብለው የሚታወቁት የውጭ ሀገር ተወላጆች ጉዳይ ገዳቢ የኢሚግሬሽን ህግ ለማውጣት በመደራደሪያነት ሊቀርብ አይገባም ሰብአዊ ፍጡራን እንጂ ሸቀጦች ስላልሆኑ ማለታቸው ይታወሳል።
ወደ ቀጣዩ ትንታኔ እናልፋለን። ኢራን ተወንጫፊ ሚሳይል ለመገንባት ካላት መርሃ ግብር ጋር በተያያዘ የዶናልድ ትራምፕ አስተዳደር ማዕቀብ ሊጥልባት እንደሚችል እንደ ማዕከላዊ ባንክ ሚኒስትር ስቲቭ ሙኒሽን ተናገሩ። ኢራን ከዩናይትድ ስቴትስና ሌሎች አገሮች ጋር ድረስሽበትን የኒኩሌር ስምምነት መስፈርቶችን የመቀበልና ያለመቀበል ጉዳይ የፕሬዝዳንት ትራምፕ ውሳኔ ይሆናል ሲሉም ተናግረዋል። በዚህ ስምምነት ላይ ፊርማቸውን ያኖሩ ሌሎች አገሮች ውሉን እንደሚያከብሩ በተደጋጋሚ ሲያስታውቁ ቆይተዋል ይላል የሄንሪ ሪጅዌል ዘገባ። ሄኖክ ሰማግዜር ያቀርባል።
በቤልጅየም ብራሰልስ የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ በተገኙበት ጉባኤ ደጃፍ ላይ የተቃውሞ ሰልፎች ተካሂደዋል። በኢራን የተካሄዱ የጸረ መንግስት ተቃውሞ ሰልፎችን በመደገፍ ነበር የአውሮፓው ተቃውሞ የተሰናዳው። የአውሮፓ ህብረት የውጭ ጉዳይ ባለስልጣናት ግን የኢራኑን አቻቸውን ሞቅ ያለ አቀባበል ነው ያደረጉላቸው። ከሁለት ዓመታት በፊት የተፈረመው ስምምነት አሁንም በስራ ላይ ነው ይላሉ ጃቫድ ዛሪፍ። የአውሮፓ ህብረት የውጭ ጉዳይ ኃላፊ ፌድሪካ ሞጌሪኒ እንዲህ ብለዋል።
It is delivering on its main goal, which means keeping the Iranian nuclear program in check.
ስምምነቱ አብይ ግቡን አሳክቷል። እያሳካም ይገኛል። የኢራንን የኒኩለር መርሃ ግብር በቅርበት ለመከታተል ይረዳል።
የብሪታንያ የውጭ ጉዳይ ሚኒስቴር ቦሪስ ጆንሰን ኢራን በመካከለኛው ምስራቅ የምትከተለው ፖሊሲ የኒኩሌር ስምምነቱ ላይ አሉታዊ ጫና ሊያሳድር አይገባም ይላሉ።
ነገሮችን በተጓዳኝ ስናጤን የኒኩሌር ስምምነቱን በቀጥታ ሳናዛምድ ኢራን በየመን የሚታየውን አስከፊ ግጭትና ቀውስ እንድታስቆም መገፋፋት አለብን። በሶሪያም እንዲሁ ዘለቄታ ያለው ሰላም ለማምጣት እንዲሁም በአጠቃላይ በአካባቢው ሰላም እንዲሰፍን አብረን መስራት ይኖርብናል።
የአውሮፓ የውጭ ጉዳይ ሚኒስትሮች የተሰባሰቡት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የተገባውን የኒውክሌር ስምምነትና ተጥለው የቆዩ ማዕቀቦችን በተመለከተ ውሳኔ ለማሳለፍ አንድ ቀን ሲቀራቸው ነው። የዩናይትድ ስቴትስ የገንዘብ ሚኒስቴር ስቲቭ ምኑቺን የፕሬዚዳንት ትራምፕ ዋይት ሃውስ ቤተ መንግስት በኢራን ላይ አዳዲስ ውሳኔዎችን ሊያሳልፍ እንደሚችል በትናንትናው ዕለት ተናግረዋል።
በኢራን ላይ አዳዲስ ማዕቀቦች እንደሚጣሉ ጠብቃለሁ። ስናጤንና እንዴት እንደሚተገበሩም ስንወያይ ቆይተናል። ስለዚህ በኢራን ላይ ተጨማሪ ማዕቀቦች እንደሚጣሉ ጠብቃለሁ።
ከሁለት ዓመታት በፊት ዩናይትድ ስቴትስና ሌሎች ሀገሮች ከኢራን ጋር የደረሱት የኒኩሌር ስምምነት በኢራን ላይ ተጥለው የቆዩ ማዕቀቦችን ያነሳ ሆኗል። የዓለም አቀፉ የኒኩሌር መሳሪያዎች ቁጥጥር ድርጅት ኢራን በስምምነቱ የገባቻቸውን መስፈርቶች እስካሁን ማሟላቷን ነው የሚናገረው። ጉዳዩን በቅርበት የሚከታተሉ የፖሊሲ ተንታኝ ፖሊና ኢዝዋዲች ያስረዳሉ።
From the US perspective, the agreement is, even though it's a nuclear agreement, it's more about just the nuclear.
የዩናይትድ ስቴትስ ወኪል ይዘው የመጡት አጀንዳ ውይይቱ በኒኩለር ጉዳይም ቢሆን የሳቸው ተልእኮ ከዚያ ያለፈ ነው። የኢራን ተወንጫፊ ሚሳኤል መርሃ ግብር ያሳስባቸዋል። አልፎም ኢራን የመካከለኛው ምስራቅ ፖሊሲም እንዲሁ። እነዚህ ለአውሮፓ መሪዎች አብይ ጉዳይ አይደሉም።
የሁሉም አትኩሮት አሁን በፕሬዚዳንት ዶናልድ ትራምፕ ላይ ሆኗል። በኢራን ላይ የሚወስዱት ውሳኔ ምን ይሆን? ምንስ አንድምታ ይኖረዋል? በሚል
አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን 3 ሰዓት ተኩል ተቃርቧል። የዋና ዋና ዜናዎቹን ርዕሶች እናሰማለን።
ፕሬዚዳንት ዶናልድ ትራምፕ በሄይቲና በአፍሪካውያን ስደተኞች ላይ የሰነዘሩት ዘለፋና ጠያፍ አነጋገር ዓለምን በእጅጉ እያስቆጣ ነው። ፕሬዚዳንት ትናንት ሐሙስ ኢሚግሬሽንን በሚመለከት ስለ ሄይቲና አፍሪካውያን ስደተኞች የተናገሩት አሳፋሪ ቃል በዋይት ሃውስ የነበሩትን የምክር ቤት አባላት ሳይቀር በከፍተኛ ሁኔታ አስደንግጧል። የዋሽንግተን ፖስት፣ የኒውዮርክና የሲኤንኤን ዘጋቢዎች በተገኙበት ትራምፕ ንግግራቸውን ሲጀምሩ በመሰረቱ ከነዚህ ድሃና ቆሻሻ ሀገሮች የሚመጡ ስደተኞችን ለምንድን ነው የምንቀበለው ነበር ያሉት። የአፍሪካ ህብረት በዚህ የፕሬዚዳንት ዶናልድ ንግግር መደነቁንና ማዘኑን አመልክቶ የህብረቱ ቃል አቀባይ ኤባ ካሎንዶ ስንት አፍሪካውያን ወደ ዩናይትድ ስቴትስ በባርነት እንደገቡ ያለውን ታሪካዊ ሀቅ አስታውሰው የሚስተር ትራምፕ አነጋገር ግን በተለያዩ የዓለም ህዝቦች የተገነባቸውን ዩናይትድ ስቴትስ ኦፍ አሜሪካ የብዙሃን አገር ታሪካዊነቷን የሚቃረን አሳፋሪ መግለጫ መሆኑን ለአሶሺየትድ ፕሬስ ተናግረዋል። ምስራቃዊ ሊቢያ ውስጥ የሚገኙ ባለስልጣናት ከኤርትራ፣ ከኢትዮጵያና ከሶማሊያ የተሰደዱ 81 ፍልሰተኞችን ትናንት አሙስ እስር ቤት አስገቡ፣ ከሀገርም ሊያባርሯቸው መሆኑን ገለጡ። ፍልሰተኞቹ ወደ አውሮፓ ሊያቀኑ የነበረ እቅዳቸው ባለመሳካቱ ከአሸጋጋሪዎች ያመለጡ መሆናቸውም ታውቋል። አርዕስተ ዜናው አበቃ።
አድማጮች፣ አሁን ወደ ሁለተኛው ክፍለ ጊዜ ቀዳሚ ቅንብር እናልፋለን። የኢህአዴግ ሥራ አስፈጻሚ ኮሚቴ ለ17 ቀናት ያህል ተሰብስቦ ስህተቶቹንና ድክመቶቹን ገምግሞ በችግሮቹ መንስኤ ላይ መክሮ የሐሳብ አንድነትና መተማመን ፈጥሯል የሚል መግለጫ ማውጣቱ ይታወቃል። ሊወስዳቸው ስላቀዳቸው ርማቶችና እርምጃዎችም ዘርዝሯል። በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር መሐሪ ረዳኢንና አቶ ልደቱ አያሌውን የኢዴፓ ብሔራዊ ምክር ቤት አባል ትንተና እንዲያቀርቡልን ጋብዘን ባለፈው ሰኞ ባሰማነው የመጀመሪያ ክፍል ውይይት ሐሳባቸውን መግለጻቸው ይታወሳል። ዛሬ ደግሞ ሁለተኛውን ክፍል እናቀርባለን። ያነጋገረቻቸው አዳነች ፍስሐዬ ናት።
ዶክተር መሐሪ ጠቀስ ያደረጉት ጉዳይ መግለጫው የሚለውን ላንብበው። እንግዲህ በስራ አስፈጻሚ ኮሚቴያችን ግምገማ መሰረት ማንኛውም መርህ አልባ ቡድናዊ ትስስር ከምንም ነገር በፊትና በላይ እያንዳንዱን ብሔራዊ ድርጅትና በሱም የሚመራው ህዝብ የሚጎዳ አደገኛ ጉዳይ ነው። በግንባራችን የሚመራውን የጋራ ትግልና አገራዊ የለውጥ ሂደቱን አደጋ ላይ የሚጥል ነው ይላል ይሄ አደጋ ያወጣው መግለጫ ማለት ነው። ይህ እንግዲህ እንደ ዋናው የመለያየታቸውና ያስከተሉት ግጭቶች መሰረት ይመስላልና አቶ ልደቱ በዚህ ላይ ያሉት አመለካከት
እንግዲህ ይሄ ጉዳይ በደንብ በዝርዝር ምን ጉዳይ ነው የተፈጠረ የሚለው ባይጠቀስም እኔ እስከገባኝ ድረስ ቁልፍ ጥያቄ ነው። ኢህአዴግ በዚህ ደረጃ ራሱን መገምገሙ ተገቢ ነው ብዬ አምናለሁ። ምክንያቱም በድርጅቱ ውስጥ መርህ ተረስቷል። ግንኙነቶች ሁሉ ከስልጣንና ከጥቅም ጥያቄ ጋር የተያያዙ ሆነዋል። ስለዚህ ይህን ጉዳይ እንደ ችግር ማየቱ ተገቢ ነው። ግን እኔ ሁለት መሰረታዊ ነገሮች በዚህ ረገድ መጠቀስ የነበረባቸው ጉዳዮች አሉ። አንደኛው ከመርህ ውጪ ሲሰራ የነበረ የቲፒኤልኤፍ የበላይነት በኢህአዴግ ውስጥ ይሄ በግልጽ ተገምግሞ ትክክል እንዳልነበረ፣ አሁንም ቅሪቱ እንዳለ መታመን አለበት። የትግራይ የበላይነት አላልኩም፣ የቲፒኤልኤፍ የበላይነት ይሄ አልተዳሰሰም። ሁለተኛ በተለይ በኢኮኖሚ ረገድ ስንገባ መርህ የለሽ አደረጃጀት ውስጥ ተገብቶ ለኢትዮጵያ ሕዝብ ብሶት ወይ በተለይ ለንግዱ ህብረተሰብ አንዱ ተጠያቂ የሆነው ጉዳይ የፓርቲ የንግድ ድርጅቶች ናቸው።
ሌላው ጥያቄ የነበረ እንግዲህ ይሄ የበላይነት የሚለው እንዳናደበላልቀው
ለምን መሰለሽ? አዎ አዳነች፣ መርህ የለሽነት የተጀመረው ዛሬ አይደለም። መጀመሪያ የተጀመረው በእነዚህ ሁለት ነገሮች ነው። እነዚህን ሳይዳስስ ከዛ በመለስ በእነዚህም መሰረት አድርጎ የመጣ መርህ የለሽነት አድምቶ መፍታት አይቻልም ለማለት ፈልጌ ነው። እነዚህ ሁለቱ ጥያቄዎች ጭራሽ አልተመሱ።
ዶክተር መሐሪ
እንግዲህ የመርህ አልባ ግንኙነት ተፈጥሮ ነበር። የመጓደን ተደራጅቶ አንድን ቡድን ማጥቃት፣ ሌላኛውን ቡድን ማግለል የሚሉ ነገሮች መግለጫው ላይ አሉ። እንግዲህ መግለጫው በጣም ጠቅለል ያለ ሎድድ የታጨቀ ስለሆነ ምን ለማለት ተፈልጎ ነው የሚለው ትንሽ ከመገመት ውጪ በቂ መረጃ የሚሰጠን አይደለም። ግን መርህ ሲባል እንግዲህ ኢህአዴግ መርሄ ናቸው ብሎ የሚያነሳቸው ነገሮች አንደኛው ህዝባዊነት የሚል ነገር ነው። ግን አሁን ህዝባዊነቱ ተረስቶ የግዛት ማስፋፋት የድንበር ጉዳይ ሆኗል። በሰሜንም አካባቢ ድንበር ላይ ሲቆራቆሱ ይታያል። በምዕራብም አካባቢ ድንበር ላይ ሲቆራቆሱ ይታያል። በምስራቅም አካባቢ ድንበር ላይ ሲቆራቆሱ ነው የሚታየው። ቀደም ብሎ ነበረ በሚባለው መርህ ቦታው የማንም ይሁን ማን ህዝቡ በእኩልነት እስከተተዳደረ ድረስ ድንበሩ የትም ቢሆን የትም ደንታችን አይደለም ነበር የሚለውና ይሄ ህዝባዊነት የሚለው መርህ እየተሸረሸረ የግዛት ማስፋፋትና የክልል ማስፋፋት አይነት ይዘት እየያዘ መጥቷል። ሁለተኛው መርህ የሚባለው እዛው ድርጅት ውስጥ ዴሞክራሲያዊ ማዕከላዊነት ነው። በጋራ የተወሰነ
በድምፅ ብልጫ የጸደቀ ውሳኔ ድምፅ የተቃወመም ወገን ቢሆን የጋራ ውሳኔውን አክብሮ የመፈጸም ግዴታ አለበት አይነት ነው። ይሄ መርህም በተለያየ መንገድ ውሳኔ ተዘግዘ ይወስናሉ። አፈጻጸም ላይ ሲሄዱ ቀጥ ይላል። መንቀሳቀስ አልቻለም። ከንግግር ያለፈ ሳይሆን ቆይቷል። በዚህ በተወሰኑ ዓመታት ሶስተኛው መርህ የሚባለው ያው የስልጣን አተያይ ነው። መርሁ የሚለው እንግዲህ ቴዎሬቲካሊ ሲቀመጥ ስልጣን ለህዝብ ጥቅም መገልገያነት ሊውል ይገባል እንጂ ለግል ጥቅም ማሰረጃነት መጠቀሚያነት ሊውል አይገባም ነው የሚለው ቴዎሬቲካሊ። በተግባር ግን እንግዲህ በየመድረኩ የምናየው ከላይ እስከ ታች ሙስናው ተንሰራፍቶ ሰዎች ስልጣንን ለግል ጥቅማቸውና ለቅርቦቻቸው መጠቀሚያነት የሚያውሉበት ሁኔታ ነው ያለውና መርህ አልባ ግንኙነት ነበረ ተብሎ ቢገመገም መገለጫዎች ያሉት ይመስለኛል። መሬት ላይ የወረዱና ተገቢ ነው የሚል ነገር ነው ያለኝ።
ሌላው እንግዲህ ቅድም አቶ ልደቱ ጠቀስ ያደረጉት ነው። መግለጫው ካስቀመጣቸው አንዱ የተገነባው ስርዓት ለበታችነትና ለበላይነት የማያመች ሆኖ ተዋቅሯል። ይህንን መሰረታዊ መርሆ የሚነካ ማንኛውም ዝንባሌ የበላይነትን በዘላቂነት ሊፈጥር የማይችልና ከመናቆር ውጪ ሌላ ውጤት የማያስገኝ እንደሚሆን ይታመናል ይላል መግለጫውና አቶ ልደቱ ቅድም በጀመሩት ቢቀጥሉ
ዳርሽው። አሁን የመግለጫው የመጀመሪያው ክፍል በብዛት ያተተው ይሄን ነው። እዚህ በኩል ይነሳ የነበረው የህዝብ ጥያቄ የህዝብ ብቻ አይደለም፣ በኢህአዴግ አባላትም ዘንድ ይሄ ቅሬታ በጣም የጎላ ቅሬታ ላይ ነበረው እና በብአዴን አካባቢ በኦህዴድ አካባቢ የቲፒኤልኤፍ የበላይነት ጉዳይ እንደውም ወደ ታች ያሉትን ካድሬዎች በማስተባበር ረገድ በማነሳሳት ረገድ ቁልፍ ጥያቄ የነበረው ይሄ ነው። ይሄ ጉዳይ ስህተት ነው ተብሎ ወይም ደግሞ እንደሌለ ተቆጦ ነው በመግለጫው መልስ የተሰጠው። በእርግጥ ነው አንዳንድ አካባቢዎች ላይ በሂደት የመጣ ለውጥ አለ። አሁን ለምሳሌ በሚኒስትሮች ካቢኔ ዙሪያ ካየን ተዋጽኦ በተሻለ ሁኔታ መጥቷል። አሁን እዛ ውስጥ የህወሀት የበላይነት አለ ማለት አይቻልም። መከላከያ ውስጥ የታችኛው እርከን ላይ ካየን ከበታች ሹማምንት ጀምሮ ያ ሁኔታ በሂደት እየተለወጠ መጥቷል። ስለዚህ ታሪካዊ ሂደቱ ያመጣው ነው በሂደት እየተለወጠ ነው ብሎ መከራከር አንድ ነው። ጭራሽ የለም ብሎ ሁሉም ነገር እኩል ነው የበላይነትና የበታችነት መቅጥፋት አልነበረምም አይደለምም ወደፊትም አይኖርም ብሎ መከራከር ግን እኔ አሁንም ምን ያህል ኢህአዴግ በአንዳንድ ጉዳዮች ላይ ከልቡ ለመታደስ እንዳልወሰነ የሚያሳይ ሆኖ ነው ያገኘሁት። በተመሳሳይ ሁኔታ አሁንም ከቲፒኤልኤፍ ጋር በተያያዘ በኢኮኖሚያችን ረገድ ትልቅ የሆነ ቀውስ የፈጠረ አብዛኛውን የንግዱ ህብረተሰብ እንዲያኮርፍ ያደረገ አንዱ ጉዳይ የፓርቲ የንግድ የኮንትሮባንድ ንግድ ላይ እነማን ናቸው ያሉ ኮንትሮባንድን በማካሄድ በመቆጣጠር ዙሪያ እነማን ናቸው የሚገዙት የሚለው ነገር ሁሉ አልተዳሰሰም። ለችግሩ ዋናው ተጠያቂ እኔ ነኝ ብሎ ይቅርታ እስከጠየቀ ድረስ ፍርጥርጥ አድርጎ እነዚህን ነገሮች ቢያወጣቸውና ቢያምናቸው ይጠቅመዋል ብዬ ነው የማምነው።
በነገራችን ላይ አሁን ጠቀስ ያደርጉት ኮንትሮባንድ የሚለው መግለጫውም ላይ አውጥተውታል። ከችግሮቹ መንስኤዎች አንዱ ኮንትሮባንድ እንደሆነ እዛ መግለጫው ላይ ወጥቷል። እና እስቲ ማን ነው ብለዋል እና እርስዎ እንዴት ነው የሚያዩት የኮንትሮባንዱን ጉዳይ?
አድማጮች፣ ጥያቄው ተንጠልጥሎ የቀረው የተመደበለት ሰዓት ማብቃቱ ነው። ውይይቱ ግን በሚቀጥለው ሰኞ ይቀርባልና እንድትከታተሉ ከወዲሁ እንጋብዛለን። አሁን አንድ ሙዚቃ እንጋብዛችሁ።
ቀደም ሲል ያደመጣችኋት ድምፃዊት ወጣቷ ሳያት ደምሴ ነች። ሙዚቃ ስለጋበዝከ እናመሰግናለን ሰለሞን። እንደምትወደኝ አውቃለሁ ትላለች በእርግጠኛነት። እናመሰግናለን ሳያትን። የሁለተኛው ክፍለ ጊዜ ሁለተኛው ቅንብር የጥያቄው ወይም ለጥያቄው መልስ ነው።
የኢትዮጵያ ገዢ ፓርቲ ኢህአዴግ በሀገሪቱ ብሔራዊ መግባባትን ለመፍጠርና የፖለቲካ ምህዳሩን ለማስፋት አንዳንድ የተቃዋሚ ፓርቲ ታሳሪዎችና ግለሰቦችን ለመፍታት እንዲሁም የስቃይ አያያዝ እንደሚካሄድበት የሚነገርለትን ማዕከላዊ እስር ቤት ለመዝጋት መወሰኑ ተነግሯል። ማን ይፈታል? ማንስ ይቀራል? የሚሉት ጥያቄዎች በቤተሰብ አእምሮ ውስጥ መጉላላታቸው ደግሞ አይቀሬ ነው። በአራቱ የኢህአዴግ አባል ድርጅቶች መካከልም የሚያግባባ እርቅ ተፈጥሯል ተብሏል። የአራቱ አባል ድርጅቶች እርቅ ብቻ ለኢትዮጵያ ፍትሐዊ አስተዳደር ሊያመጣ ይችላል? የኢትዮጵያ ሕዝብ ሰብአዊና ዲሞክራሲያዊ መብቶቹ እንዲከበሩስ፣ ሰላምና መረጋጋት በሀገሪቱ እንዲሰፍን ምን እርምጃ ሊወስድ ይገባል? ለጥያቄው መልስ ፕሮግራም በእነዚህ ነጥቦች ዙሪያ የአድማጮችን ጥያቄዎች ተቀብሎ ሶስት የኢትዮጵያን የፖለቲካ ጉዳይ በቅርብ የሚከታተሉ ሰዎች አነጋግሯል። የፕሮግራሙ አቅራቢ ትዝታ በላቸው እንግዶቹን አስተዋውቃ ወደ ዝግጅቱ እናልፋለን።
አዲሱና ሰለሞንን አመሰግናለሁ። መልስ ሊሰጡን የተዘጋጁት የቀድሞ የፖለቲካ እስረኛና አገርና ፖለቲካ እንዲሁም ታስረው ከተፈቱ በኋላ ደግሞ ከህወሓት ሰማይ ስር የተባሉ ሁለት መጻሕፍት ያበረከቱ የቀድሞ የአንድነት ለዲሞክራሲና ፍትህ አመራር አባል አቶ ሀብታሙ አያሌው፣ የብዙ እስረኞች የህግ ጠበቃ አቶ አመሃ መኮንን፣ እንዲሁም የኦሮሞ ዲሞክራሲያዊ ግንባርና የኢትዮጵያ አገራዊ ንቅናቄ አባል አቶ ዘውዴ ሙለታ። ሶስታችሁንም በአድማጮች ስም አመሰግናለሁ። ስለ ማዕከላዊ እስር ቤት መዘጋት ብቻ ሳይሆን በዚያ እስር ቤት ውስጥ ስለሚፈጸመው ስቃይ የቀረበውን ጥያቄ አስቀድማለሁ።
ጤና ይስጥልኝ። ይህ መልእክት ለጥያቄው መልስ ነው። ሰሞኑን ህወሓት ኢህአዴግ በሰጠው መግለጫ ዙሪያ ነው። እስኪ ኃይለ ማርያም ደሳለኝ ጠቅላይ ሚኒስትሩ ማለት ነው የሰጠውን መግለጫ ማዕከላዊን የምንዘጋው ደርግ መጥፎ ነገር ስለሰራበት ነው አለ። ቀለብ ስዩም የተባለች ልጅ አሸባሪ ተብላ ላለፉት 4 ዓመት ታስራ እናቷ በስር ላይ እያለች ሞታባት የወጣት ልጅ የተናገረችውን ቃል በቃል መጀመሪያ ልግለጸው። ማዕከላዊ ስትገረፍ እነዛን ጭልፊቶች፣ የጎንደር አካባቢ ጭልፊቶች እኮ ጨርሰናቸው ነበር፣ አንቺ ደግሞ ከየት መጣሽ? በርሚል ውስጥ በረዶ ሞልተው ከዛ ውስጥ እንደዘፈዘፏት፣ በኤሌክትሪክ እንደገረፏት፣ 6 ሆነው ቁጭ ብለው ራቁቷን አቁመው እንዳሰቃዩት፣ እንግዲህ ራሷ ቃል በቃል የተናገረችውን ነው በኢሳት ቀርባ ነገርኳችሁ። ይህን በህይወት እያሉ ሰዎች የደረሰባቸውን ስቃይ እየነገሩን ሰዎች እያሉ በአይናችን የምናየው ነጭ ነገር ይሄ እኮ ጥቁር ነው ብለው ሊክዱን ይፈልጋል። ህወሓት ኢህአዴግ ላለፉት 27 ዓመት ዋሸን የኖረው አሁንም ቃል በቃል እየዋሸን እያለ በእናንተ አስተያየት ተስፋችሁ ምንድን ነው? ህወሓት እያለ ለውጥ ይመጣል ብላችሁ ተጠብቃላችሁ ወይ? የወደፊት የኢትዮጵያ ተስፋስ ምንድን ነው? ምንስ ማድረግ ነው ያለብን? እስቲ የእናንተን አስተያየት መስማት ፈልግ።
እሺ፣ እንግዲህ ጥያቄዎቹን ደራርበው ነው ያቀረቡት ጠያቂው። እስቲ መጀመሪያ አቶ ሀብታሙ አያሌው፣ ማዕከላዊም ነበርክ እና ሌሎቹም እስር ቤቶች ውስጥ የሚካሄዱትን ሁኔታ ታውቃለህና ሰሞኑን ጠቅላይ ሚኒስትሩ የተናገሩት ወይንም የኢትዮጵያ መንግስት ያሳወቀው ተስፋ ጭሯል በቤተሰብ መካከል መልስልንና፣ በጣም ብዙ ቤተሰብ ስለሚጓጓ ይሄ ተፈጻሚ ይሆናል ወይ የሚለውን እንመልከት። አቶ ሀብታሙ
አመሰግናለሁ። ጥያቄው በቀጥታ የምን ስቃይ የሚፈጸም ስለመሆኑ አስቴር ስዩምን እንደማሳያ አድርጎ አንስቷል። ተገቢ ነው። አስቴር ስዩምንም እኔም አውቃታለሁ። እስር ቤት እያለሁም ፍርድ ቤት በምንሄድ ጊዜ ተገናኝተን እናውቃለን። የአንድ ፓርቲም አባላት ነበርን እና በእሷ ላይ የተፈጸመው ወንጀል ከምሷ ከመፈታቷ በፊትም ተናግሬያለሁ። ሁሉ የሚያውቀው ነው። እንግዲህ በጥቅሉ ግን ማዕከላዊ የሚፈጸመው እጅግ የከፋ ግፍ እና ስቃይ በደርግ ጊዜ 17 አመት እንኳን ተፈጽሞበታል ብንል በደርግ ጊዜ የ13 አመት ልጅ የነበረ ህፃን አሁን የ40 አመት ሰው ነው። እና ይሄ ጄነሬሽን በሙሉ እየመከነ ያለው እኔን ጨምሮ ለከፍተኛ ስቃይ የተዳረግ ነው በዚህ ፍርሃት ውስጥ ሆኖ ያለ ፈጽሞ በማናስተውሰው ሁኔታ ምክንያት ማረጋቸው አሳዛኝ ነው። ወደ ሰውየው ፖይንት ወደ ጠያቂው ፖይንት ሲሄድ ግን ከዋህት ዋናውና መሰረታዊ ጥያቄ ይሄ ፍርሃት ያለ ለውጥ ይመጣል ወይ ነው የሚለው። አንድ ፍርሃት የምልውጥ ፍላጎት ቢኖረው በፈጸመውን ስተት ይሄ ስተት ነው በእኔ ዘመን የተሰራ ስተት ነው ይሄን ለማስተካከል ቁርጠኝነት አለ ነው የሚለው። ህወሓት አንድም ጊዜ ስህተት ሰርቻለሁ ብሎ የማመን ፍላጎት የሌለው ድርጅት ነው። በእኔ በኩል ህወሓት እንደ ስርዓት እስካልተለወጠ ድረስ ኢትዮጵያ ውስጥ ተስፋ ይኖራል የሚል የለም። እስረኞችን እንፈታለን የሚለው እስረኞች ሲፈቱ መቼም ቤተሰብ የመጨረሻዋ ስቃይ ለአንድ ቀን እንኳን እረፍት ሰው ሲያገኝ ያስደስታል፣ ሁላችንንም ያስደስተናል። ነገር ግን ወንጀለኞች ስለሆኑ ወንጀለኝነታቸው ነው ያሳሰራቸው የሚል መደምደሚያ ደርሰው የፖለቲካ አመራር ለማለት እንኳን አፍረው ዶክተር በራራ የፓርቲ መሪ ናቸው እና አንዱዓለም አራጌ የፓርቲ መሪ ናቸው እና እስክንድር ነጋ ታዋቂ ጋዜጠኞች ናቸው እና አህመዲን ጀበል የነጻነት የእምነት ነጻነት የተሟገቱ ናቸው እና በቀለ ገርባ እንደምታውቋቸው መሪ ናቸው አንዳንድ የፓርቲ አባላት ብለው አጣጥለው ነው የተናገሩት። አንዳንድ የፓርቲ አባላት በሚባል ደረጃ ሳይሆን በከፍተኛ የአመራርነት ደረጃ የሰሩ ናቸው። እነ አንዳርጋቸው ጽጌ ምን አይነት ሰው እንደሆኑ ይታወቃል። እና በድምሩ ሳየው ህወሓት የመለወጥ ፍላጎት የሌለው ድርጅት ስለሆነ ስርዓቱ በአጠቃላይ እስካልተለወጠ ድረስ በኢትዮጵያ ውስጥ ዴሞክራሲያዊ ለውጥ ይመጣል የሚለው ተስፋ የበለጠ አጨልመውታል በዚህ መግለጫ የሚል እምነት ነው ያለው።
አመሰግናለሁ። ከዚህ ጋር አያይዘው አቶ አመሀ።
እሺ፣ አመሰግናለሁ ወይዘሮ ትዝታ። አሁን እኔ ለውይይት የቀረብኩት ከፖለቲካ ሰዎች ጋር ነው። እኔ አጋጣሚ ያው የፖለቲካ ሰው አይደል። በእርግጥ ፖለቲካ የሚገባኝን ያህል ይገባኛል። በአብዛኛው ከሰብአዊ መብት ከፍትህ ጥያቄ ጋር አያይዤ ጥያቄዎችን ለመመለስ ልሞክር እመርጣለሁ። አንደኛው በትክክልም ያው ማዕከላዊ እንደሚዘጋ ሙዚየም እንደሚሆን የተገለጠበት ሁኔታ አለ። በጠቅላይ ሚኒስትሩ በዛ መግለጫቸው ላይ ምን ያህል ለመግለጫቸው ትኩረት እንደሰጡ ባይታወቅም በደርግ ጊዜ ብዙ ሰብአዊ መብት ይፈጸምበት ነበር ነው የጠቀሱት። ነገር ግን አንደኛ ያው ሀብታሙን ጨምሮ በርካታ በዛ ቦታ ሲታሰሩ የነበሩ ግለሰቦች የእኛም ደንበኞች ያልሆኑ በችሎት በምንገኝበት ጊዜ የሚያሰሟቸው በርካታ ሰብአዊ መብት ጥሰቶች አቤቱታ ለፍርድ ቤት ሲያሰሙ አለን። ታሳሪዎች አቤቱታ ማሰመታቸው ብቻ ሳይሆን ፍርድ ቤቶችም በአንዳንድ መዝገቦች በአንዳንድ ጉዳዮች ላይ ተከሳሾች የሰጡት የእምነት ቃል በእርግጥም በኃይል የተገኘ ነው በሚል ውድቅ ያደረጉባቸው አጋጣሚዎች አሉ። ይሄ ሲታይ አብዛኛው እዛ ቦታ ላይ ታስረው ምርመራ የተካሄደባቸው ሰዎች የሚያሰሙት አቤቱታ ትክክል ነው ብሎ መገመት የተፈጸመ ነው ተብሎ መገመት ይቻላል። ምናልባት ደግሞ እድሉ ኖሮ በትክክል ምርመራ ያ ቦታ የማዕከላዊ የተባለው ቦታ እስረኞች አያያዝ ምን እንደሚመስል በነጻነት ጥናት ተደርጎበት ቢሆን ኖሮ ተፈጽሟል አልተፈጸመም ብለን የምንወዛገብበት ነገር በይበልጥ ግልጽ ይሆን ነበር። በሌላ በኩል የሰብአዊ መብት ጥሰት ስንል እንግዲህ ያው ድብደባ፣ ማሰቃየት ብቻ አይደለም። ብዙ አይነት ጥሰቶች አሉ። እኛ እንደ ጠበቃ እኔ ራሴ ደንበኞቼ በዛ ቦታ ታስረው በሚገኙበት ጊዜ ሁሉ ደንበኞቼን እንዳላገኝ የምከለከልበት አጋጣሚ በርካታ ነው። እዚህ በዚህ ጉዳይ ላይ እያወራን ባለንበት ሰዓት ከደንበኞቼ አንዱ የነበረው ጌታቸው ሽፈራው በሽብር ወንጀል ተጠርጥሮ ታስሮ ሕጉ ከሚፈቅደው ከአራት ወር በላይ ለአምስት ወር ታስሮ በማግኘቴ ይሄ ጉዳይ ወንጀል ነው፣ አንድ ሰው ከሕግ ውጭ ያሰረ ሰው በወንጀል እንደሚጠየቅ ይደነግጋል። ስለዚህ ይሄንን የፈጸመው የምርመራ ክፍሉ ኃላፊ መርማሪ በወንጀል ሊጠየቅ ይገባል በሚል ለጠቅላይ አቃቤ ሕጉ ለራሳቸው አቤቱታ አቅርቤ ምርመራ የሚጣራ የሚመስል ጅምር ተጀምሮ እስካሁን ድረስ እልባት ያላገኙበት ሁኔታ አለ። እና ማዕከላዊ ሰብአዊ መብት ጥሰት ሲፈጸምበት የነበረው በደርግ ጊዜ ብቻ ነው ብሎ ለመውሰድ የሚቻል አይደለም። እንዳልኩት ይሄ ጉዳይ በፍርድ ቤቶች የተረጋገጠ ብቻ ሳይሆን በሌሎች በራሱ በመንግስት አካላትም በተደረጉ ጥናቶች እዛ ቦታ የሰብአዊ መብት ጥሰቶች እንደሚፈጸሙ የተረጋገጠ ነው። በእርግጥ እንደተባለው የምርመራ ቦታ ይዘጋል አይዘጋም ወይ የሚል ይመስለኛል የመጀመሪያው ጥያቄ ሀሳብ። በመሰረቱ ኦልሬዲ ተወሰነ የምርመራ ስራ ወደ ሌላ ቦታ መዛወሩን አውቃለሁ። ትልቁ ጥብ ነገር ግን ከዚህ በኋላ የምርመራ ክፍል መሆኑ ይቆማል አይቆምም አይደለም። ሌላም ቦታ ተዛውሮ ትልቁ ነገር የቤቱ ጉዳይ አይደለም። በእርግጥ ቤቱ ብዙ ሰዎች ብዙ መከራ ያዩበት ከመሆኑ አንጻር ጠቅላይ ሚኒስትሩም ለማለት እንደሞከሩት እዛ አካባቢ ያለም ድባብ መንፈሱ ተጠቃሽ ነው ያሳምናል። ትልቁ ነገር ግን እሱ መፍትሄ አይደለም። ሰዎች ናቸው ምርመራ ሲያካሄዱ የነበሩት እዛ ቤት ውስጥ። በምርመራው ብዙ አይነት የሰብአዊ መብት ጥሰት ይፈጸም ነበረ። እነዚህ የሰብአዊ መብት ጥሰት የሚፈጽሙ መርማሪዎች ምን ያህል ተጠያቂ ሆነዋል? ከዚህ በኋላ ሌላ ቦታ ምናልባት የአማረ ህንፃ ውስጥ ሊገባ ይችላል ማዕከላዊ፣ እሱ ቁም ነገር አይደለም። እንደዛው መርማሪዎች የዛው አይነት የምርመራ ስል የሚቀጥል ከሆነ ብዙ ትርጉም ያለው አይደለም።
እርስዎ አሁን ያነሷቸውን ነጥቦች ነካ ነካ ያደረጉ አድማጭ አሉ። አቶ ዘውዴ ሙለታን እጋብዛለሁ። ምን ይላሉ? እስረኞችን እንፈታለን እያሉ አሁንም እያሰሩ ነው። ማዕከላዊን ወደ ቤተ መዘክር እንለውጣለን እያሉ ሌሎች እስር ቤቶችንም እየገነቡ ነው። ለጠፋው ሕይወት ጭምር ለደረሰ በደል ሁሉ ተጠያቂዎች ነን ብለዋል የኢትዮጵያ ባለስልጣናት፣ በተለይም ጠቅላይ ሚኒስትሩና ምክትላቸው። ለምሳሌ በኦሮሚያና ኢትዮጵያ ሶማሌ ድንበር እንዲሁም በሌሎች የአገሪቱ አካባቢዎች በከንቱ ለጠፋው ሕይወት ሁሉ ተጠያቂ ነን ብለዋልና፣ ነገር ግን አሁንም እነኚህ ሰዎች ስልጣን ላይ ናቸው። ተጠያቂነት ማለት ምን ማለት ነው ይላሉ አቶ አደብሳ ጋዲ። አቶ ዘውዴ
ከልብ አመሰግናለሁ። አራቱም ድርጅት መሪዎችም የወቅቱ የሀገሪቱ ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትርም አመራሩ ተጠያቂ ነው እንዳሉ ሰምቻለሁ። ተጠያቂነት ማለት ሙሉ ኃላፊነት ወስዶ ህዝቡ የጠየቀውን ጥያቄ መመለስ ነው። የአሁኑ አቀራረባቸውን ስናይ ግን ራስን ነጻ ማድረግ በቃላት ሸፋፍኖ ችግሮችን የማለፍ አቀራረብ ነው ያሳዩት። እንደኔ ግንዛቤ ትልቁ ነገር እነዚህ ሰዎች እንደሚባለው ታዘውም ከሆነ የሚናገሩት ለህሊናቸው ራሱ የማይታዘዙ ህሊናቸውን ራሳቸውን የሚዋሹ መሆናቸውን ነው የሚያመለክተው አቀራረባቸው። ከመጀመሪያው ጥያቄ ማዕከላዊን እንዘጋለን ሲሉ የተናገሩትን ስናይ ደርግ ለ17 ዓመታት ያካሄደውን ስቃይ ህዝባችንን ያስታውሳል ነው ያሉት። በጣም የሚያሳፍር አቀራረብ ነው። እና 27 ዓመታት እነሱ የሚመሩት መንግስት ነው ንጹሀንን አስቴርን አይነት ሀብታሙ አያሌውን አይነት ንጹሀን ኢትዮጵያን ያሰቃየበት። እና ተጠያቂነት ሲባል የህዝብን ጥያቄ ተቀብሎ መልስ መስጠት ነው። አንደኛው ጠያቂ ለውጥ ይመጣል ወይ ነው ያሉት። ለውጥ ይመጣል። ለውጥ ግን የሚመጣው በህወሓት የሚመራው መንግስት ስለፈቀደ ወይ በህወሓት የሚመራው መንግስት የሚቃወሙ የፖለቲካ ድርጅቶች ጠንክረው ስለታገሉ ሳይሆን የኢትዮጵያ ህዝብ እስካሁን ባሳየው መንገድ ተባብሮ ከቆመ ብቻ ነው። እና ተጠያቂነቱንም እንዲቀበሉ የሚያስገድዳቸው የኢትዮጵያ ህዝብ የተባበረ ክንድ ነው የሚል እምነት ነው ያለኝ። ህዝቡ በዚህ መንግስት ምንም መጠበቅ የለበትም። ላለፉት 3-4 ዓመታት በኦሮሞ ወጣቶች ተጀምሮ ሲደረግ እንደነበረው አጠናክሮ መቀጠል ነው። የመጨረሻው ጠያቂ እንዳሉት አሁንም ተጨማሪ እስረኞችን ለማጎር ዝግጅት እያደረጉ እንደሆነ ነው የሚያሳይ። ከሁለት ቀናት በፊት የተገለጸው ቄሮዎች ላይ ምርመራ የማካሄድ መግለጫቸው የሚያሳየው ይህንኑ ነው። እነዚህ ሰዎች እርስ በራሱ የሚቃረን የሚጋጭ አካሄድ ነው እየሄዱ ያሉት። የህዝብን ትኩረት ለማስቀየር ተጠያቂ ነን ጥፋተኞች ነን ይላሉ። ዝግጅት እያደረጉ ያሉት ግን አሁንም ተደራድረው ስልጣን ላይ ለመቆየት የሚያስችላቸውን እርምጃ ለመውሰድ እየተዘጋጁ እንደሆነ፣ ሌሎችን የህዝብን ጥያቄ መስማት የጀመሩትን በተወሰነ ደረጃ ሆን ከህዝብ የወገኑትን መሪዎች ለማሸማቀቅና ተስፋ ለማስቆረጥ የሚያስችላቸውን ዝግጅት እያደረጉ እንደሆነ ነው። እስካሁን እንደተደረገው የኢትዮጵያ ወጣት ይህንን መንግስት የስርዓት ለውጥ ትክክለኛ የስርዓት ለውጥ ለማምጣት ትግሉን አጠናክሮ መቀጠሉ ነው። ተጠያቂነትን የሚቀበሉት ህዝባችን ተጠናክሮ ሲወጣ ነው ብዬ ነው የማምነው። ትዝታ፣
አመሰግናለሁ። አቶ ዘውዴ። አቶ መሐመድ አሊ መስመር ላይ ናቸው፣ በስልክ ነው የሚጠይቋችሁ። አቶ መሐመድ ያዳምጡኛል? እሺ፣ ጥያቄውን ያቅርቡ።
እንኳን በእውነቱ ጥያቄ አይደለም፣ አስተያየት ነው መስጠት የሚፈልግ። ሁላችንም የኢትዮጵያ ልጆች፣ የኢትዮጵያ ዜጎች ሆነ ሁሉ ያገባናል እና ብዙ የምናውቀው ነገር አለ። እናንተም ብዙ ደክማላችሁ፣ በየሀገሩ ያለው ሰው ይጮሃል። እንደው መንግስት ልብ ቢሰጠውና ቢሰማ። የአካባቢያችን የተለያዩ ጥናቶች አሉ። ለምሳሌ በኤርትራ አካባቢ ወታደር ቦታ ስትመሰርት ስንሰማ፣ እንደገና ደግሞ እሱ በራሳችን ከተከፋፈለን ቅርስ ካበዛን እንዴት አድርገን ነው አንድ ሆነን ልጅ ጠላትን ስንመክተው? በኋላ ተሰባስበን ይህን ጦርነት እባካችሁን መልስ ብንል ካሁን በፊት እንደገጠሙን ጦርነቶች አንድ ካልሆነ እንችላለን። እኛ ከዛ ብዙ ነገር አለ አይደለም ወይ በየአካባቢው በየድንበሩ እና መንግስት እንደው ቢሰማ ምን አለበት ብንታረቅ እስ በራሳችን አተጣላንም ሲባል ኖሮ እስ በራሳቸው ደግሞ ታርቀው ተገኙ አሁን ተፈጥሮ ተገኙ እና ያንን ለምንድን ነው ልቦና ሰጥተው ሁሉም አስተያየት ነው የሚሰጠው? መልሱን እናውቀዋለን። የጋበሻቸው ምግድ የሚሰጡትን አስተያየት ሁሉም ሰው ይገባል። አሁን ዛሬ እንኳን ስንሰማ በደቡብ አካባቢ በተፈጠረ ችግር ጋዜጣ አነበባችሁ ብሎ ሰውን ማሰር እንደገና አነበባችሁ ብሎ መከልከል ከዚህ ከትናንት ወዳ ከተነገረው ጋር ሲነጻጸር ምን ማለት ነው? እንኳን እዛ ውስጥ ብዙ አመት ታስሩት ቀርቶ አዳዲስ ሰው ፖሊስ ጣቢያ ታስሮ ማስተዳደር ተገቢ ነው ወይ? ቃልን ማክበር አይገባም ወይ? እንዲና ምን መሆን የለብንም ወይ? ይቅር አንባባልም ወይ የሚል አስተያየት ነው በመስጠት የፈለኩት። ስላዘነ እችን ሀሳብ ለመስጠት ብዬ ነው። አመሰግናለሁ።
በጣም እግዜር ይስጥልኝ አቶ መሐመድ። ጥያቄ ለመመለስ የቀረቡትም ከአስተሳሰበው ጋር እንደሚስማሙ እርግጠኛ ነኝ። አቶ አማሀ፣ ይሄ ጥያቄ ተደጋግሞ የመጣ ነው። ከህግ አንጻር ነው የኢህአዴግ ግንባር የፓርቲ ሊቀመናብርት ፖለቲከኞች አንዳንድ ግለሰቦችን እንደሚፈቱ፣ ማዕከላዊን እንደሚዘጉ ወስነዋል። ውሳኔው መደረግ የነበረበት በእነሱ ነው ወይስ በአገሪቱ ፓርላማ ነው ነው የሚሉት?
እውነት ነው። ችግሩ ምንድን ነው? በእኛ ሀገር በፓርቲው እና በመንግስት መካከል ያለው መስመር ወይ የተደበላለቀ ነው ወይ በጣም ቀጭን መስመር መሆኑ ነው። ገዢ ፓርቲ ኢህአዴግ ማለት መንግስት ነው። ምናልባትም ወደ ህግ አውጪውም ስንሄድ ባለፈው ምርጫ የታወጀው ሙሉ ወንበር መቀመጫ ያው ገዢ ፓርቲ ነው ያሳለፈው። ይሄ ነው ችግሩ እንጂ በመሰረቱ ከህግ አንጻር እስረኛ ሰው እንዲታሰር የመወሰን በኋላም በምህረት እና በይቅርታም የመፍታት ስልጣን ሙሉ በሙሉ በህገ መንግስቱም ከዛ በኋላ በወጡ ዝርዝር ህጎችን መሰረት የተሰጠው ለመንግስት ነው። ጠቅላይ ሚኒስትሩ የአገሪቷ ጠቅላይ ሚኒስትር ነው፣ የአስፈጻሚ አካል የበላይ ናቸው። እንደገና የገዢው ፓርቲ ሊቀመንበር ናቸው። ሌሎች አባል ድርጅቶች አመራሮችም እንደዚሁ በመንግስት ኃላፊነት ላይ በከፍተኛ ስልጣን ደረጃ ላይ ያሉ ናቸው እና ይሄ ከድሮ ጀምሮ የሚጠች ነው። በኢኮኖሚ ከአስተዳደሩም ሆነ በፖለቲካ ስልጣኑም በሌላውም በሁሉም መንገድ ፓርቲውና በመንግስት መካከል የሚታየው መደበላለቅ የፈጠረው ነው እና ከህጉ አንጻር ግን በትክክል ጠያቂውም እንዳሉት እስረኞችን የመፍታትም ሆነ ማዕከላዊንም ሆነ ከዛ ጋር በተያይዞ እንወስዳለን የተባሉ እርምጃዎችን የመውሰድ ኃላፊነት የመንግስት ነው። አሁን በታየው አቀራረብ ከሆነ ድርጅቱ ሙሉ ኃላፊነት ወስጃለሁ ለጠፋው ለደረሰው ጉዳት ካለ መንግስት ደግሞ የተለየ አካል ቢሆን ኖሮ ከእነዚሁ ባለስልጣኖች ውጭ ቢሆን ኖሮ ባመኑት መሰረት በኃላፊነት ተጠያቂ ለማድረግ በተቻለ ነበረ። ግን አሁን አጥፍቻለሁ ኃላፊነት ወስጃለሁ የሚለውም በዚህ ላይ ተመስርቶ ደግሞ እርምጃ ሊወስድ ይችል የነበረውም አንድና አንድ አካል መሆኑ ነው ችግር የፈጠረው።
እሺ፣ በጣም አመሰግናለሁ። አንድ ሌላ አድማጭ መስመር ላይ አሉ። አድማጭ ከየት ነው የሚደውሉልን?
ከአፋር ክልል አሳይታ።
እሺ፣ በጣም አመሰግናለሁ ስለተሳትፎ። ጥያቄውን ያቅርቡ።
ጥያቄ እኔ የፈለግኩት ምን ነበር፣ ጠቅላይ ሚኒስትሩ እንድታቀርቡልን ነበር። እዚህም ያሉ ሰዎች ባለሙያዎች ቢመልሱት ምንም ችግር የለውም። የዘር መድሎ በጣም በዚህ አካባቢ በጣም ወጥ ተወጥሮ ነው ያለው። ይችን ሀገር ወይም ደግሞ ይችን ክልል ክልል ተብላ እስክትደራጅ ድረስ የአማራ፣ የኦሮሞ፣ የወላይታ ልጆች ነበሩ በየጫካው በየመንገድ ሳይሰራ ሲያለጉ የነበሩት። ነገር ግን በአሁኑ ሰዓት እኛ ተምረናል፣ እኛ ስለተማር ሌላ ሰው በክልል ውስጥ ሊቀጠርብን አይገባም፣ እኛንም መቀጠር ያለብን እያሉ የአማራ፣ የኦሮሞ እና የወላይታ ልጆችን ቅጥር ውጭ በየማድረግ ስራ እየተሰራ ነው። በዚህ ክልል በተለይ ርዕሰ መስተዳደሩ በየቢሮ እየሄዱ የአፋር ልጆችን ጨንጅ ለአንዳት ቀጥሮ የሚል አይነት አካሄድ ይታያል እና ይሄ አንዱ ቤተኛ አንዱ ዘበኛ ሆኖ ሊቀጥል አይችልም ብለው ጠቅላይ ሚኒስትሩ እዚህ በ12ኛ የብሔር ብሔረሰቦች በዓል ጊዜ ያስተላለፉት መልዕክት ደስ አሰኝቶን ነበር እና ነገር ግን በተግባር ላይ ሲውል አላየነውም እና ጠቅላይ ሚኒስትሩ ይሄን ወደ ተግባር ለመለወጥ ምን አይነት
እንደው ምን አይነት እርምጃ ሊወስድ ይችላል ወደፊት? ይሄስ ነገር እንደው እንደዚህ ብሔረሰቦች ብሔርና ብሔረሰቦች እንደሚሰቃዩ አውቁ ይሆን የሚል ጥያቄ አለኝ።
ትዝታንና እንግዶቿን እኛም እናመሰግናለን። ዝግጅቱ አልተገባደደም፣ ነገ ቅዳሜ የሚቀጥላል። እንድትከታተሉ ከወዲሁ እንጋብዛለን። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማለን።
ሀሎ፣ ጤና ይስጥልኝ ቪኦኤዎች፣ እንደምን አላችሁ? ከመሀል አውሮፓ አካባቢ ነው መደውለው። ባስተላለፋችሁት ዝግጅት ላይ ስለ ጉዲፈቻ መከልከል፣ ስለ ኢትዮጵያ ሕጻናት ማለት ነው፣ ሰምቼ በጣም ነው የሚያሳዝነው። ሁሉንም የሚወስዱትን ወላጆች በአንድ አይን ማየት አያስፈልግም። እኔ እንኳን ራሴ ባለኝ በሚያገናኘኝ በስራዬ ምክንያት ወደ 50-60 የሚሆኑ ቤተሰቦች እያንዳንዳቸው ቢያንስ 2 ልጅ የወሰዱ አውቃለሁ። ና ምን ያህል ተጠንቅቀው በተቻላቸው ሀገራቸው እየወሰዱ ሀገራቸውን እያሳዩ የሚጠየቁትን ጥያቄ በሙሉ ሳይዋሹ እየመለሱ የሚያሳድጉ እጅግ ተስፋ ያለው የወደፊት ህይወት የሚሰጡ እንዳሉ ስለማቅ እንደው በአጠቃላይ ከልክሎ ልጆቹን እንትን ከማድረግ ይልቅ ከሚወስዱት ወላጆች ጋር ጥሩ የሆነ ስምምነት፣ ጥሩ የሆነ ወደፊት ልጆቹ እንዴት አድርጎ ሀገራቸው እንደሚያውቁ ይሄን አድርጎ ይሄን አድርጎ ብሎ በኮንትራት ወይም በስምምነት ደረጃ ተፈራርሞ ልጆቹን መስጠት እንጂ ሙሉ በሙሉ ልጆቹን መከልከል። በእርግጥ ኢትዮጵያ ውስጥ በጉዲፈቻ የሚወስደው ባህል ቢኖርም እዛው ላለው ህዝብ ምን ያህል ለልጆቹ ጥንቃቄ ያደርጋል? በየመንገዱ የወደቁ ልጆች፣ ህጻናቶች ቤንዚን እያሸተቱ ገና በ12 ሰዓት ማታ በየሜዳው ላይ ወድቀው የምናያቸው ነው። እና በአንድ አይን ሁሉንም አይቶ ጨርሶ ከመከልከል ይልቅ ህጎችን ማስተካከል ይሻል ነበረ የሚል አስተያየት ለመስጠት ነው። አመሰግናለሁ።
ቪኦኤዎች በጣም ነው የምናመሰግነው። ሀብታሙ አቃናው እባላለሁ ከጎንደር። ዶናልድ ትራምፕ የተናገሩት ነገር እጅግ በጣም አስጸያፊ እና ከአሜሪካ ፕሬዚደንት የማንጠብቀው ንግግር ነው እና እባካቸው መላ በሉት በሉልን። አመሰግናለሁ ከጎንደር።
በትራምፕ አነጋገር ላይ የኢትዮጵያ ባለስልጣናትን አስተያየታቸውን እንድትጠይቁልን ፈልጌ ነው። ምክንያቱም የአፍሪካ ገዢዎች እንዴት ነው ይህንን ሪስፖንድ የሚያደርጉት? እየተሰደቡ እስከ መቼ? ህዝባቸውን እያሰደዱ እስከ መቼ? እስቲ የሚሉትን አሰሙ። በጣም አዝኛለሁ። መልካም ጊዜ። ታምራት ከካሊፎርኒያ።
አድማጮች፣ ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። ሙዚቃን ጋብዛችሁ
shipet many home knatu many home knatu i know chitrabu deres
adwatu
yezege yeshipet many home knatu many home knatu i know chitrabu
የማጠቃለያ ዜና እንድናሰማ ነው የጠየቅ ነው። ፕሬዚዳንት ዶናልድ ትራምፕ በሄይቲና በአፍሪካውያን ስደተኞች ላይ የሰነዘሩት ዘረፋና ጠያፍ አነጋገር ዓለምን እያስቆጣ ነው። ፕሬዚዳንቱ ትናንት ሐሙስ ኢሚግሬሽንን በሚመለከት ስለ ሄይቲና አፍሪካውያን ስደተኞች የተናገሩት አሳፋሪ ቃል በዋይት ሀውስ የነበሩትን የምክር ቤት አባላት ሳይቀር ክፉኛ አስቆጥቷል። ምስራቃዊ ሊቢያ ውስጥ የሚገኙ ባለስልጣናት ከኤርትራ፣ ከኢትዮጵያና ከሶማሊያ የተሰደዱ 81 ፍልሰተኞችን ትናንት ሐሙስ እስር ቤት ማስገባታቸውና ከሀገርም ሊያባርሯቸው መሆኑ ተገልጧል። ፍልሰተኞቹ ወደ አውሮፓ ሊያቀኑ የነበረ እቅዳቸው ባለመሳካቱ ከአሸጋጋሪዎቹ ያመለጡ መሆናቸውም ታውቋል። የተባበሩት መንግስታት ድርጅት የሰብአዊ መብት መስሪያ ቤት በቱኒዥያ በሚካሄደው ተቃውሞ የታሰሩት ሰዎች መብዛት እንዳሳሰበው ገልጧል።
ዝግጅታችን በዚሁ ይጠናቀቃል። ነገ ቅዳሜ በተለመደው ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።